Laudetur Jesus Christus. It barek Jesus Christus. Yeh, I Vatican Radio now. Vatican Radio be Ethiopia yesat akotater twat ka'and sa'at tokul be 9650 kHz weyin be 31 meter band mata ka'and sa'at tokul ska 2 sa'at be 11625 kHz weyin be 26 meter band be 13765 kHz weyin be 22 meter band yeqedist member zenawochinna yeteleyayu alamawi merrejawochin izo ይቀርባል አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በFacebook Vatican Radio የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የረቡ የሐምሌ 19 2009 ዓ.ም ተምረት ዕለታዊ ስርጭታችን ነው። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያም ኡማናቪቴ በአማርኛው በግርድፉ ሲተረጎም ሰባዊ ህይወት በሚል አርዕስት ሁለተኛው የቫቲካን ጉባኤ ከተጠናቀቀ ከ3 ዓመታት በኋላ የታተመው የጳውሎስ 6ኛ ሐዋርያዊ መልእክት 50ኛ ዓመቱ በተለያዩ ዝግጅቶች እየተዘከረ እንደሚገኝ መገለጹ ርዕሰ ሊቃነ ጳጳሳት ፍራንቼስኮ የካቶሊክ ቤተክርስቲያን 266ኛው ሊቃነ ጳጳሳት ሆነው የተመረጡበትን 5ኛ ዓመት ለመዘከር በማሰብ በመስላቸው የተሰራ ሜዳሊያ መታተሙ መገለጹ ባለፈው ዓመት በፖላንድ ዋና ከተማ በክራኮቪያ የተከበረው 31ኛው ዓለም አቀፍ የካቶሊክ ወጣቶች ቀን 1ኛ ዓመት በመዘከር ላይ እንደሆነ መገለጹን በመጨረሻም የካቶሊክ እምነታችን ምንነት በካቶሊክ እምነትና ባህል ውስጥ የምናደርገው ቤተሰባዊ ጉዞ በሚል አርዕስት ባለፈው ሳምንት አንድ ልዩ ዝግጅት ማቅረባችን ይታወሳል። የዚህን አስተምሮ ሁለተኛ ክፍል በዛሬው ዕለት እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን ሁሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። እንደ አውሮፓውያኑ የቀን አቆጣጠር በሐምሌ 25 1968 ዓ.ም ተመረተ። የዛሬ 50 ዓመት ገደማ ማለት ነው። በወቅቱ የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት ጳውሎስ 6ኛ በላቲን ቋንቋ ሁማና ቪቴ በአማርኛው በግርድፉ ሲተረጎም ሰባዊ ሕይወት በሚል አርዕስት 10 ገጾች ያሉት ሐዋርያዊ መልእክት ማስተላለፋቸው ይታወሳል። ይህ በላቲን ቋንቋ ሁማና ቪቴ በአማርኛው ሰባዊ ሕይወት በሚል አርዕስት የታተመው ሐዋርያዊ መልእክት የሰው ልጆችን ሕይወት የሚመለከት ሐዋርያዊ መልእክት ሲሆን በተለይም ደግሞ የትዳር ሕይወትንና በትዳር ሕይወት ውስጥ የሚፈጠሩ ልጆችን የሚመለከት ሲሆን በተለይም ደግሞ በትዳር ውስጥ የሚፈጠሩ ልጆች ተፈጥሯዊ ሂደትን በተከተለ መልኩ መፈጠር እንደሚገባቸው የሚያሳስብ ሐዋርያዊ መልእክት መሆኑ የሚታወስ ሲሆን በተለይም አስገዳጅና አደገኛ ከሆነ የጤና እክል ባሻገር የሚካሄደውን የጽንስ ማስወረድ እርምጃ በከፍተኛ ደረጃ የሚቃወም ሐዋርያዊ መልእክት ነው። በአሁኑ ጊዜ ይህ ሁማና ቪቴ በአማርኛው ሰብአዊ ሕይወት በሚል አርዕስት ሁለተኛው የቫቲካን ጉባኤ ከተጠናቀቀ ከሦስት ዓመታት በኋላ የታተመው የጳውሎስ ስድስተኛ ሐዋርያዊ መልእክት 50ኛ ዓመቱ በተለያዩ ዝግጅቶች እየተከበረ እንደሚገኝ የተገለጸ ሲሆን፣ በተለይም ይህ የዛሬ 50 ዓመት የታተመው ሐዋርያዊ መልእክት ዛሬ ባለው የማኅበረሰብ ክፍል ውስጥ ሊኖረው የሚችለውን አወንታዊ ወይም አሉታዊ የሆነ እንድምታ አጣርቶ ለማወቅ የሚያስችሉ የተለያዩ ጥናቶች በመደረግ ላይ እንደሚገኙም ተገልጿል። በሮም ከተማ በሚገኘው በቅዱስ ጳውሎስ ሁለተኛ የሥነ ሕይወት የነገረ መለኮት ተቋም ውስጥ በአባ ጅልፍሬዶ ማሬኞ መሪነት በዚሁ ሐዋርያዊ መልእክት ዙሪያ ጥልቅ የሆነ ጥናት እየተካሄደ እንደሚገኝ የታወቀ ሲሆን፣ ይህ ሁማና ቪቴ በአማርኛው ሰብአዊ ሕይወት የተሰኘው ሐዋርያዊ መልእክት በብዙዎቹ ዘንድ ትንቢታዊ የሆነ ሐዋርያዊ መልእክት እንደሆነ ተደርጎ እየተቆጠረ እንደሚገኝም ተገልጿል። ይህንን በተመለከተ ከሬዲዮ ቫቲካን ጋር ቆይታ ያደረጉት አባ ጅልፍሬዶ ማሬኞ እንደገለጹት ይህ ሐዋርያዊ መልእክት ከአምሳ ዓመታት በኋላ ባለችው የአሁኗ ቤተ ክርስቲያን ውስጥ ጠቃሚ አስተዋጽኦ እያደረገ እንደሚገኝ ጠቅሰው፣ በተለይም ደግሞ ስነ ሕይወትን በተመለከተ በትዳር ውስጥ የሚፈጠሩ ልጆች ተፈጥሯዊ የሆነ ሂደትን ጠብቆ መምጣት ይኖርባቸዋል የሚለው አመለካከት በትዳር ሕይወት ውስጥ ከፍተኛ የሆነ ቦታ የተሰጠው መሆኑን ገልጸው፣ ይህም ለብዙ ጊዜያት ይህንን ግንዛቤ ሚዛኑን በጠበቀ መልኩ በነገረ መለኮታዊ አስተምሮ ለመረዳት አዳግቶ የቆየ ጉዳይ እንደነበረም ጨምረው ገልጸዋል። ይህ ሁማና ቪቴ በአማርኛው ሰብአዊ ሕይወት የተሰኘው ሐዋርያዊ መልእክት በይዘቱ በሁለት ባለትዳሮች መካከል ያለው ልዩነት የማይነጣጠል ዘላለማዊ የሆነ ግንኙነት መሆን እንዳለበትና በተጨማሪም በትዳር ውስጥ የሚፈጠሩ ልጆች ተፈጥሮአዊ ሂደትን ተከትለው መምጣት እንደሚገባቸውና በተጨማሪም ሰው ሠራሽ የወሊድ መከላከያ መጠቀም አስፈላጊ አለመሆኑን አበክሮ የሚያሳስብ መሆኑን በመግለጽ ይህ ሐዋርያዊ መልእክት አሁን ባለንበት ዘመን ከሚታየው ነባራዊ ሁኔታ ጋር እንዴት አጣምሮ መሄድ ይቻላል የሚል ጥያቄ የቀረበላቸው በሮም ከተማ የሚገኘው የቅዱስ ጳውሎስ ሁለተኛ የሥነ ሕይወት ነገረ መለኮት ተቋም ውስጥ የሚካሄደውን ምርምር የሚያስተባብሩት አባ ጅልፍሬዶ ማሬኞ ይህንን ጉዳይ አስመልክተው እንደገለጹት አሁን ካለው ነባራዊ ሁኔታ ጋር ተጣጥሞና ዋና ዋና የሚባሉ እሴቶችን ጠብቆ እንዲሄድ የሚያስችል ጥናት እየተደረገ መሆኑንም ጨምረው ገልጸዋል። የሁለተኛው የቫቲካን ጉባኤ ካጸደቃቸው 16 ሰነዶች መካከል በላቲን ቋንቋ ጋውዲዩም ኤት ስፔስ፣ በአማርኛው ደስታና ተስፋ በሚለው ሰነድ ውስጥ ቤተ ክርስቲያን ነባራዊ የሆነውን የማኅበረሰቡን ተጨባጭ እውነታን ከግምት ባስገባ መልኩ በቀዳሚነት በሚስጢረ ተክሊል የተፈጸመ ትዳርንና ቤተሰብን የመንከባከብ ኃላፊነት እንደ ተጣለባት የገለጹት አባ ጅልፍሬዶ የክርስቲያን ማኅበረሰብ የተጠራው በጊዜውና በወቅቱ ያሉትን የማኅበረሰብ ክፍል ለመገናኘት መሆኑን ጨምረው ገልጸው፣ ሰብአዊ የሆኑ ተግዳሮቶቻቸውን ከግምት ባስገባ መልኩ ክርስቲያናዊ እሴቶችን ጠብቆ መጓዝ እንዲችሉ መርዳት ያስፈልጋል ብለዋል።
የቦነስ አይረስ ሊቀ ጳጳስ ብፁዕ ካርዲናል ቦርጎሊዮ የቅዱስ ጴጥሮስ ተከታይ ሆነው በኦክላይት ቤተ ክርስቲያን እየተሾሙበት ዝክረ አምስተኛው ዓመት የርዕሰ ሊቃነ ጵጵስናቸው መታሰቢያ የተሠራው ሜዳይ እንደ አውሮፓን አቆጣጠር ከሐምሌ 28 ቀን 2017 ዓ.ም በአገረ ቫቲካን የሐዋርያ መንበር ርስት አስተዳዳሪ ቢሮ እንዲሁም በቫቲካን ማተሚያ ቤት ለሽያጭ እንደሚቀርብ የቅድስት መንበር የዜናና ሕትመት ክፍል መግለጫ አስታወቀ። በሜዳዩ ገጾችም የቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ የቅዱስ ጴጥሮስ ተከታይ አርማ ወይንም ምስል የተኖረበትና በስሩም በላቲን ቋንቋ ርዕሰ ሊቃነ ጳጳሳት ፍራንቸስኮ አምስተኛው አመት 2017 ዓመተ ምህረት የሚል ጽሑፍ የታተመበት ሆኖ አገረ ቫቲካን የሚል በትንሹ ጽሑፍ ያረፈበትና የሜዳዩ ቁጥር መለያ ያለበት በተጨማሪም ኪነጥበበኛው የስነ ቅብስነ ሐውልት ስራ ምስሉን የቀረጸው ፊርማ ያለበት መሆኑ የቅድስት ማንበር የዜናና ህትመት ክፍል መግለጫ አመለከተ። በሁለተኛው ገጹ ደግሞ አንዲት በተለያየ ችግር ምክንያት ተገፋፍተው የገዛ ሀገራቸውን ጥለው ለስደት ያቀኑት ስደተኞች ያሳፈረች ጀልባ ለእርዳታ የዘረጉት እጆች ለመርዳት የፈጠነ የአንድ እጅ ምስል የተቀረጸበት ከማቴዎስ ወንጌል ምዕራፍ 25 ቁጥር 35 እንግዳ ሆኜ ተቀብላችሁኛልና የሚል የኢየሱስ ክርስቶስ ቃል እየተጻፈበት አንድ ክርስቶስን የሚመስል በብዙ ህዝብ መካከል ቁጭ ብሎ የተጎሳቆለ የሚያስተናግደው ቀርቦ የሚቀበለውን የሚጠባበቅ ያን ሰው ምስል የታተመበትና ከዚህ ጋር ተያይዞም በማቴዎስ ወንጌል ምዕራፍ 25 ቁጥር 40 ላይ ያለው ከሁሉም ከሚያንሱ ከነዚህ ወንድሞቼ ለአንዳንዱ እንኳ ስላደረጋችሁት ለእኔ እንዳደረጋችሁት ነው የሚል ወንጌላዊ ቃል እየተተመበት እንደሆነም የቅድስት መንበር የዜናና ህትመት ክፍል መግለጫ አስታወቀ። የዚህ ምስል ሰሪው የኪነጥበብ ባለሙያ የሐውልት ቀራጭና የስነቅብና ስነስዕል ሊቅ ማሪያንጄላ ክሪሾቲ መሆናቸው ያስታወቀው የቅድስት መንበር የዜናና ህትመት ክፍል መግለጫ አክሎ የሜዳዩ ቅጅ ወይንም በተምሳይ ሰርቶ ለንግድ ለማቅረብ እንዳይቻልም የራሱ መለያ ያለውና እውነተኛ መሆኑን የሚያረጋግጥ የመታወቂያ ወረቀት አብሮት ለገዢው እንደሚሰጥም ያመለክታል።
በቅድስት መንበር የሰብአዊ ሙሉ እድገት አገልግሎት ተቋም የስደተኞችና ዘላኖች ጉዳይ ረዳት ፕሬዚደንት አባ ሚካኤል ዘርኒ በዩኤስ አሜሪካ ኒውዮርክ ላይ በመካሄድ ላይ ያለውን የስደተኞችና ዓለም አቀፍ እድገት የተሰየመ ስብሰባ ተሳታፊ መሆናቸው ተመልክተዋል። እድገትና ስደት የተያያዙ መሆናቸው ያመለከቱ አባ ሚካኤል ዘርኒ የስደት መንስኤ ድህነት፣ ረሃብ፣ ስርዓትነትና የሰው መብት ጥሰት መሆናቸው መግለጣቸው ተዘግቧል። ህዝቦች ከፍልሰት የሚቆጠቡ ሀገራቸው ውስጥ መብታቸው ተጠብቆ በክብርና በሰላም ለመኖር ሲችሉ እንደሆነ ጠቁመው ዓለም አቀፍ ማህበረሰብ ህዝቦች በየሀገራቸው ዘላቂ ሰብአዊ እድገት ማረጋገጥ ሲችል እንደሆነም መናገራቸው ተገልጠዋል። ስደት ምርጫ እንጂ አስገዳጅ መሆን እንደሌለበት ጠቅሰው ህዝቦች ለስደት የሚያቀኑት ቀቢጸ ተስፋ ሲሆኑ መጻ ዕድላቸው ሲጨልምባቸው እንደሆነ ማስገንዘባቸው ከኒውዮርክ የደረሰ ዜና አመልክተዋል። ስደተኞች ሜዲተራኒያን ባህር ማቋረጥ የህይወት አደጋ እንዳለው ይገባቸዋል። ሆኖም ግን የተሻለ ህይወት ለማፈላለግ የሚወስዱት አደገኛ እርምጃ መሆኑ የጠቀሱ አባ ሚካኤል ዘርኒ አስተናጋጅ ሀገራት ሰብአዊ ርኅራሄ፣ ትዕግስትና ትብብር እንደሚጠበቅባቸው መግለጣቸው ተዘግበዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ ጠቅሰው ከድሆችና ለችግር ከተጋለጡ ማኅበረሰቦች ጋር መተባበር ሰብአዊ ግዴታ መሆኑ ማሳሰባቸው ተገልጠዋል። የስደተኞች ህልውና ሰብአዊ እድገት እና የተለያዩ ባህሎች የሚገናኙበትና የሚወያዩበት አጋጣሚ ተደርጎ መወሰድ ያለበት ጉዳይ መሆኑም አባ ሚካኤል ዘርኒ መጠቆማቸው ይህ ከኒውዮርክ የደረሰ ዜና ያመለክታል።
የሚምሩ ብፁዓን ናቸው ምሕረትን ያገኛሉና ማቴዎስ ወንጌል ምዕራፍ 5 ቁጥር 7 በሚል ወንጌላዊ ቃል ተመርቶ ድርፓና ቆጣጥር ከሐምሌ 26 ቀን እስከ ሐምሌ 31 ቀን 2016 ዓመተ ምሕረት በፖላንድ ክራኮቪያ ከተማ የተካሄደው ዓለም አቀፍ የወጣቶች ቀን ዝክረ አንደኛው ዓመት ምክንያት በማድረግ በዚያ ተገኝተው ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ የሰጡት ስልጣናዊ መዕዳን በሁሉም አብያተ ክርስቲያን የወጣቶች ሐዋርያ ግብረ ኖሎ በሚከታተሉት አብያተ ጽሕፈት አማካኝነት እየታሰበ ነው። ኢየሱስ የኛ ደጋፊ ነው ዘወትርም ደጋፊያችን ነው በምንወድቅበት ጊዜ ከወደቅንበት ያነሳናል ምንም እንኳን ደካሞች ብንሆንም እርሱ ያፈቅረናል ከርሱ ጋር ዓለም ለመለወጥ ትችላላችሁ የሚል ሐሳብ ላይ አማክለው በዚያ በክራኮቪያ በሚገኘው በመረጥ አደባባይ ተገኝተው ድርፓና ቆጣጥር ሐምሌ 31 ቀን 2016 ዓመተ ምህረት ለዓለም አቀፍ የወጣቶች ቀን መዝጊያ መስዋዕት ቅዳሴ ያሳረገው በለገሱት ስብከት ወጣቶችን የተማሩ ማህሪያን እንዲሆኑ ማሳሰባቸው ይታወሳል። ያ የክራኮቪያ ዓለም አቀፍ ወጣቶች ቀን በዚያ ቅዱስ አባታችን ሮሰ ሊቃነ ጳጳሳት ፍራንቺስኮ ባወጁት ልዩ የምህረት ዓመት ወቅት የተካሄደ በመሆኑም በምህረት ላይ ያማከለ የተከተለው ዋናው ወንጌላዊ መርሆ ይመሰክራል። ለርፓና ቆጣጥር ሐምሌ 26 ቀን 2016 ዓመተ ምህረት ጀምሮ በዚያች በቅዱስ ዮሐንስ ጳውሎስ ዳግማዊ ከተማ ክራኮቪያ የተካሄደ ሲሆን ዓለም አቀፍ ወጣቶች ቀን ለርፓና ቆጣጥር በ1985 ዓመተ ምህረት ያስጀመሩት ራሳቸው ቅዱስ ዮሐንስ ጳውሎስ ዳግማዊ መሆናቸው ይዘከራል። ያ በክራኮቪያ ዓለም አቀፍ ወጣቶች ቀን ለርፓና ቆጣጥር ሐምሌ 27 ቀን 2016 ዓመተ ምህረት በሩዋን በሚገኘው ቤተክርስቲያን ውስጥ ባለው መንበረታቦት ፊት አባ ጃክስ ሃመል በግብረሽ በራ መገደል ጋር የተሸኘ በዚያኑ ዕለት ቅዱስ አባታችን ሮሰ ሊቃነ ጳጳሳት ፍራንቺስኮ ክራኮቪያ እንደደረሱም ወጣቶች በሙሉ በመቀ ወልዳዊ ፍቅር አቀባበል በማድረግ በመጀመሪያው ቀን ባካሄዱት ግንኙነትም ማህሪ ልብ በሚል ሐሳብ ላይ ያማከለ ንግግር በማስደመጥ የእምነት ሰማዕታትን በማሰብ መጠለያ ለሌለው ማደሪያ ላጣው መጠለያና ማደሪያው የኢየሱስ ማህሪው ልብ ነው። የርሱ ልብ የሁሉም ቤት ነው። ለተሰደደው ለተናቀው ለጠፋው ሁሉ መጠለያው ማህሪው የኢየሱስ ልብ ነው። ማህሪ ልብ ተካፍሎ መኖሩን ያውቃል። ያለውን ነገር ሁሉ ከሌለው ጋር የሚካፈል ነው። ለሚሰደደው ለሚፈናቀለው የሚያስተናግድ ነው። ምህረት ሲባል እድል ነው። ተስፋ ነው። ኃላፊነትም ጭምር ነው። አሜንም ነው። ሌላውን ለማስተናገድ በርን ክፍት ለማድረግ ዝግጁነት ማለት ነው። የሌላውን ሁነት ተካፋይ መሆን ማለት ነው የሚል ጥልቅ የምህረት ትርጉም እንዳሰመሩበትም ይታወሳል። በጅጉ የሁሉንም ልብ የመሰጠው ቅዱስነታቸው የናዚው ፈላጭ ቆራጭ ስርዓት የብዙዎችን ህይወት ለሞት የዳረገበትን የአውሽዊዝና የብርከናው የእልቂት ሰፈር ያካሄዱት ጉብኝት እንደነበርና በዚያ አንድም ቃል ሳያሰሙ በጽሞና ቆመው የህሊና ጸሎት ሲያደርሱ የኖሩት ጽሞና በዚያ የእልቂት ሰፈር የተፈጸመው አሰቃቂ ቅትለት ጥልቅ ስቃይንም የሚያስተውልና ከዚያ ከእልቂት ሰፈር የተረፉት ጋር ተገናኝተው በመተቃቀፍ ሰላምታን በመለዋወጥ አብረው የህሊና ጸሎት በማድረስ በጽሞና በሰው ዘራ የተፈጸመው አሰቃቂው መለኪያ የሌለው እልቂት በሁሉም ልብ ውስጥ እንዲስተነተን አድርገዋል። ሌላው እዛው ታጉረው ከነበሩት ውስጥ የሞት ፍርድ ተፈርዶበት የነበረውን በመተካት እንዲገደሉ ህይወታቸውን እንደ መስዋዕት ለማቅረብ እየጠየቁት ሰማዕት ቅዱስ ማሲሚሊያኖ ኮልቤ ታጉረውበት የነበረውን ክፍል ጎብኝተው ከፖላንድ የአይሁድ እምነት አብይ መምህር በብርኪናው ከዛም በፖላንድ ከሚያገለግሉት ከ25 የኢየሱሳውያን ማህበር አባላት ካህናት በፖላንድ የነበረውን አምባገነናዊ ስርዓትን ቢበማለት ህይወታቸውን ለአደጋ አጋልጠው ከነበሩት የአገሪቱ ዜጎች ጋር በመገናኘት የከፈሉት መስዋዕትነት ማድነቃቸውንም ያስታወሰው የቅድስት መምሪያ ዜናና ህትመት ክፍል መግለጫ አክሎ ክራኮቪያ በሚገኘው ሰቂለ ህሊናዊቷ የማህሪው የኢየሱስ መንፈሳዊነት አክብሮትና ስግደት ያስፋፋች የዓለም አቀፍ የወጣቶች ቀን ጠባቂያን ቅዱሳት ውስጥ አንዷ የሆነችው የቅድስት ፋውስቲና ኳልስካ ቅዱስ አጽም ያረፈበት በምህረት ቤተ መቅደስ የፈጸሙት መንፈሳዊ ንግደትና እዛው ለተገኙት ከኢጣሊያ የወጣቶች ሐዋርያ ግብረኖሎ አዘጋጅ አባላት ጋር ተገናኝተው ወጣቶቹ ባቀረቡላቸው ጥያቄዎች ላይ ተንተርሰው አስተምህሮ ሰጥተው ወጣት ትውልድ አገናኝ የሰላም ድልድይ ገንቢ ይሆነ በማለት በአጽንኦት ጥሪ ማቅረባቸውና ወጣት ሆይ የሚለያየውን የግንብ አጥር ወይንም ደግሞ አገናኙን የሰላም ድልድይ የምትገነባ ነህ፣ አንዱን ምረጥ። የግንብ አጥር ይለያያል፣ ጥላቻን ያከራል፣ ድልድይ ግን ያገናኛል፣ ያቀራርባል። ለአንድ ሰው ሰላም በማለት እጆቹን ስትጨብጥ የሰላም ድልድይ ትገነባለህ። እጆችህን ከመጨበጥ ይልቅ ለቡጢ ስትጠቀምበት ሌላውንም ስታንቋሽሽና ስታማ ለያይ አጥር ትገነባለህ። ድልድይ መገንባት የህይወታችሁ እቅድ አድርጉት። ሰብአዊ ድልድይ ገንቡ በማለት ያሰመሩበት ሐሳብ አስተውሶ ቅዱስነታቸው በዚያ በክራኮቪያ የተካሄደው ዓለም አቀፍ የወጣቶች ቀን ወቅትም ድርፓን አቆጣጥር በ2009 ዓ.ም ምህረት ከጥር 22 ቀን እስከ ጥር 27 ቀን የሚካሄደው 34ኛው ዓለም አቀፍ የወጣቶች ቀን በአገረ ፓናማ እንደሚሆንና መርህ ቃሉም እነሆ እኔ የጌታ ባሪያ ነኝ እንደ ቃልህ ይሁንልኝ ሉቃስ ወንጌል ምዕራፍ 1 ቁጥር 38 በሚል በማርያም አፍ የተነገረው በልበ ማርያም የተጸለየው ወንጌላዊ ቃል እንደሚሆንም ማበሰራቸው ዘክሮ ያመለክታል።
በሊቢያ ሀገራት አቀፍ ዕውቅና ያገኘ መንግሥት ጠቅላይ ሚኒስትር ፋየዝ አልሰራጅ እና የጦብሩክ ሰራዊት መሪ ጀነራል ኻሊፋ ሀፍታር በፈረንሳ መንግስት ፕሬዚደንት ማኑኤል ማክሮን አስታራቂነት ፓሪስ አቅራቢያ መገናኘታቸው ከቦታው የደረሰ ዜና አስታውቋል። ይህ ከፓሪስ የደረሰ ዜና እንደሚያመለክተው ጠቅላይ ሚኒስትር ፋየዝ አልሰራጅ እና ጀነራል ኻሊፋ ሀፍታ ሊቢያ ውስጥ ግጭትና ሁከት እንዲቆም፣ ፖለቲካዊ ቀውሱ በሰላማዊ ውይይት እንዲፈታና ብሔራዊ እርቅ በማድረግ ዘላቂ መፍትሄ ለማግኘት ተግባብተዋል። የፈረንሳይ መንግስት ፕሬዚደንት ኢማኑኤል ማክሮን ጠቅላይ ሚኒስትር ፋየዝ አልሰራጅና ጀነራል ኻሊፋ ሀፍታ ያደረጉት ስምምነት ታሪካዊና የሚደነቅ መሆኑ መግለጫ መስጠታቸው ይህ ከፓሪስ የደረሰ ዜና ዘግበዋል። ጠቅላይ ሚኒስትሩና ጀነራሉ ሽብርተኝነትን በጋራ ለመታገል መወሰናቸው እና ፊታችን ዓመት 2018 እንደ አውሮፓውያን አቆጣጠር ሀገር አቀፍ ፓርላሜንታዊ ምርጫ እንዲከናወን መስማማታቸው ተገልጧል። ይሁንና የሊቢያ ጠቅላይ ሚኒስትር ፋየዝ አልሰራጅ ከፓሪስ ወደ ሮም መጥተው ከሀገሪቱ ጠቅላይ ሚኒስትር ፓውሎ ጀንቲሎኒ ጋር ተገናኝተው ሐሳብ ለሐሳብ መለዋወጣቸው ታውቋል።
ክቡራንና ክቡራት አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 19 2009 ዓ.ም ዕለታዊ ስርጭታችንን ነው። ክቡራን አድማጮቻችን፣ በመቀጠል የካቶሊክ እምነታችን ምንነት፣ በካቶሊክ እምነትና ባህል ውስጥ የምናደርገው ቤተሰባዊ ጉዞ በሚል አርዕስት ባለፈው ሳምንት አንድ ልዩ ዝግጅት ማቅረባችን ይታወሳል። ይህንንም ዝግጅት በየሳምንቱ ረቡዕ ዕለት በተከታታይ ለእናንተ ለማቅረብ ቃል በገባነው መሠረት እነሆ በዛሬው ዕለት ዝግጅታችን ደግሞ እኛ ካቶሊኮች በሮም ያለውን ርዕሰ ሊቃነ ጳጳሳትን እንደ ጴጥሮስ ተተኪና የቤተ ክርስቲያናችን ራስ አድርገን ለምን እንደምንቀበል አጠር ባለ መልኩ ለማስረዳት እንሞክራለን። አብራችሁን ቆዩን። ቅዱስ ጴጥሮስ የመጀመሪያው የሮም ጳጳስ ነው። ቅዱስ ጴጥሮስ ክርስቶስ ቤተ ክርስቲያኑን የመሠረተበት ዓለት ነው። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እንደ ተጠቀሰው ቅዱስ ጴጥሮስ የሐዋርያት ሁሉ እንደ ራሴ እንደ መሆኑ የመላይቱ ቤተ ክርስቲያን ራስ ወይም የበላይ ነው። ኃላፊነቱ ክርስቶስ ሦስት ጊዜ ደጋግሞ እንዳስጠነቀቀው የክርስቶስን መንጋ መጠበቅ ነው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 17 ላይ እንደ ተጠቀሰው ቅዱስ ጴጥሮስ ስለ ክርስቶስ ሲል በ64 ወይም በ67 ዓመተ ምሕረት በንጉሥ ኔሮን ዘመነ መንግሥት በሮም ከተማ በሰማዕትነት ሙቷል። የሞተውም እንደ ክርስቶስ በመስቀል ላይ ተሰቅሎ የነበረ ሲሆን የተሰቀለው ግን ከክርስቶስ ስቅለት በተቃራኒው ጭንቅላቱን በማዘቅዘቅ ነበር። ይህም የሆነበት ምክንያት እንደ ጌታዬ ቀጥ ብዬ ለመሰቀል የተገባው አይደለሁም በማለቱ ነው። በሮም የሚገኘው ታላቁ ባዚሊካ ወይም ቤተ ክርስቲያን በዚሁ የመጀመሪያው የሮም ጳጳስ በነበረው በቅዱስ ጴጥሮስ መቃብር ላይ የታነጸ ቤተ ክርስቲያን ነው። የሮማ አቡን ርዕሰ ሊቃነ ጳጳሳት በመባል የሚታወቅ ሲሆን ትርጓሜውም የመላዋ ቤተ ክርስቲያን አባት ማለት ነው። የመጀመሪያው የቅዱስ ጴጥሮስ ተከታይ ጳጳስ ሊኖስ ይባላሉ። በሁለተኛ ደረጃ ደግሞ አናክሊቱስ የሚባሉ እንደነበሩ ከታሪክ የምንረዳ ሲሆን በሶስተኛ ደረጃ ደግሞ ክሌመንቶስ የሚባሉ ነበሩ። በ180 ዓመተ ምህረት ቅዱስ ኤሬኒዮስ መናፍቃንን በመቃወም በጻፉት መጽሐፍ ውስጥ እስከ ራሳቸው ዘመን ድረስ ቤተክርስቲያንን የመሯትን ርዕሰ ሊቃነ ጳጳሳትን መጥቀሳቸው ከታሪክ መዝገብ ለመረዳት የሚቻል ሲሆን ከዚያን ጊዜ አንስቶ እስከ ዛሬዋ ቀን ድረስ ያሉትን ርዕሰ ሊቃነ ጳጳሳት ፍራንቺስኮን ጨምሮ 266 ርዕሰ ሊቃነ ጳጳሳት የካቶሊክ ቤተክርስቲያንን አስተዳድረዋታል። በዚህም አይነት ያልተቆራረጠ መተካካት ቤተክርስቲያናችን እስከ ዛሬው ዕለት ዘልቃለች። ስለዚህም የካቶሊክ ቤተክርስቲያን ምእመናን ከሮም ርዕሰ ሊቃነ ጳጳሳት ጋር ባላቸው አንድነት የተነሳ ከቅዱስ ጴጥሮስ አለት ጋር ያለን ያልተቋረጠ ግንኙነት ይመሰክራሉ። ስለሆነም መላው የካቶሊክ ማህበረሰብ የሮማን ርዕሰ ሊቃነ ጳጳሳት በጣም ይወዳሉ ወይም ያከብራሉ። ይህም የካቶሊክ እምነታችን ነው። የሮማ ጳጳስ የቅዱስ ጴጥሮስ ቀጥተኛ ተከታይ ናቸው። ስለዚህም ፓፓ ወይም የመላይቷ ቤተ ክርስቲያን አባት እያልን እንጠራቸዋለን። የሮም ርዕሰ ሊቃነ ጳጳሳት ቅዱስ ጴጥሮስ በክርስቶስ አፍ አለት በተባለው መሠረት የጴጥሮስ አለት ናቸው። ዋና ተግባራቸውም የቤተ ክርስቲያኗን አንድነት መጠበቅና የክርስቶስን መልእክት ከሐሰተኛ መልእክተኞች መከላከል ነው። እኛ ካቶሊኮች የሮማው ርዕሰ ሊቃነ ጳጳስ አይሳሳቱም ብለን እናምናለን። ርዕሰ ሊቃነ ጳጳሳት አይሳሳቱም ማለት ግን ርዕሰ ሊቃነ ጳጳሳት እንደ ማንኛውም ሰው ኃጢአት አይሰሩም ማለት ወይም የግል የሆነ ኃጢአት የላቸውም ማለታችን አይደለም። እንደ ማንኛውም የካቶሊክ ቤተ ክርስቲያን ምእመን በእኔ ክፋት በድያለውና ይቅር በለኝ እያሉ የግል ኃጢአታቸውን ይናዘዛሉ። ርዕሰ ሊቃነ ጳጳሳት አይሳሳቱም ስንል በማንኛውም በሚናገሩትና በሚያስተምሩት ነገሮች ሁሉ ላይ አይሳሳቱም ማለታችንም አይደለም። እርሳቸው የማይሳሳቱት ከጴጥሮስ መንበር ላይ ሆነው በይፋ ሃይማኖታዊ አዋጆችን ሲያውጁ፣ ለምሳሌም ማርያም በሥጋና በነፍስ ወደ ሰማይ የፈለሰችበትን አንቀጽ ሃይማኖት ወይም ደግሞ ዶግማ ሲያስተላልፉ አይሳሳቱም። እንዲህ ዐይነቱን ታላቅ ሃይማኖታዊ ድንጋጌዎችን ዶግማ ወይም ደግሞ አንቀጽ ሃይማኖት እንላቸዋለን። እኛ ካቶሊኮች በሙሉ እንዲህ ዐይነቱን አስተምሮ እውነት ነው ብለን እንቀበላለን። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ አስተምሮ የካቶሊክ እምነታችን ምንነት በሚል ርዕስ የኢትዮጵያ ካቶሊካዊ ጠቅላይ ጽሕፈት ቤት ሐዋርያዊ ሥራዎች ኮሚሽን በ2007 ዓ.ም ካሳተመው መጽሐፍ ከገጽ 14ና 15 ላይ የተወሰደ ነው። የዚህን አስተምሮ ቀጣይ ክፍል በሚቀጥለው ረቡዕ እናቀርብላችኋለን። እንድትከታተሉን ከወዲሁ እንጋብዛችኋለን።
ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።